የኢትዮጵያ ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
I agree with you 100%. But
so if you agree, and the Egyptians agree, what is the problem then?
But if it's going to be a cooperative agreement, I have to accept that you should benefit, and you have to accept that I should benefit. There should be mutual recognition of each other's interest. 1959 agreement does not recognize the interest of 7 of the 9 countries. It recognizes the interest of 2 countries. And so long as you insist that only the interests of the two countries matter, then you are closing the door for cooperation. The first step for cooperation is recognition of each other's interest and recognition of the need of a win-win solution. That is what we are lacking now.
Why don't we just stop talking about these treaties, about it, and start the cooperation? Let's do it the other way around. Do you accept this kind of idea? Let's stop talking about the treaties. Let's the commission talk, let's the negotiations go on, and let's start talking and working on cooperation issues.
If we agree that these old agreements are left aside and that we need to work on a new alternative, we have no problem. We should be able to talk about it.
So what's your opinion or what's your vision about the initiative of this High Commission for the Basin countries, which has been put on the table from Egyptian and Sudanese?
I have not heard about this proposal yet.
It has been there is an Egyptian initiative from President Mubarak and President Bashir for a high commission for the Beijing countries to carry out the investment projects and development on the all people of the basin. You don't hear about it?
Well, the idea is not just about the high commission. The idea is about not discussing water utilization at all. Now, you can't promote cooperation by not discussing the issue of water utilization at all. We have to discuss it, but we have to set the treaties aside and we have to discuss it. My proposal to both President Bashir and President Mubarak was this. Okay, the upper riparian countries, the seven countries have signed an agreement. In Europe, there is what they call variable geometry.
Mm-hmm.
Those countries that move two steps together, they move two steps together.
Mm-hmm.
Those countries that move one step together, they move one step together. So the seven countries, if they move two steps together, let them move. Then seven countries and Egypt and Sudan together, if they can only move one step, let them discuss about this one step.
Mm-hmm.
So in the case of Egypt and Sudan, for example, Ethiopia, Egypt and Sudan have a 20-year plan
mm-hmm.
for utilization of the Nile. We can discuss this. And we can have an agreement on this, and we can come back to the water issue at a later stage.
Mm-hmm.
But Egypt should not insist that the agreement between Uganda and Ethiopia should be erased. This is we have not insisted that the agreement between Sudan and Egypt should be erased.
Mm-hmm.
We have just said, let's discuss a new alternative. So, as far as the agreement between Ethiopia, Uganda, and the other seven countries is concerned, it is here to stay. But this does not mean the end of negotiation between Ethiopia and Egypt and Sudan, or the seven countries and Egypt and Sudan. They should negotiate, and they can agree on cooperative projects. At a later stage, maybe 10 years from now, 5 years from now, we can just come back and discuss the division of the mm-hmm. of the water.
Have you reached to a block end for this issue, or do you think are you optimistic about the future of the relation between the whole basin countries.
I told you, as far as Ethiopia and Egypt are concerned, there is no possibility of divorce. There's always some quarrel,
mm-hmm.
but there is no possibility of divorce.
Mm-hmm.
So this is just one quarrel among many.
Mm-hmm.
There will not be divorce between Ethiopia and Egypt.
Mm-hmm.
We'll continue to work together, we'll continue to discuss. Sometimes we quarrel, sometimes we agree. That has been the case for thousands of years, so there is nothing new. Some quarrel today, we'll manage it, we'll move forward. We'll find an agreement maybe 5 years from now or 5 months from now, I don't know. But we'll find an agreement. But there is no possibility of breaking Egypt and Ethiopia. The Nile has sewn the two countries together. It is impossible to break them apart.
Yeah. So in this case, if you are talking about we can have another 5 years, we can reach to an agreement after 5 years or so, why did you put a period of 1 year for Egypt and Sudan to sign the agreement, or what's going on after that? What are you going to do after this year?
We have suspended. You see, we agreed, the seven countries agreed.
Five.
Yes, five, but the two others are also coming up. They agreed, but they are not going to implement their agreement for 1 year.
Mm-hmm.
If Sudan and Egypt come and join us in 1 year, then all of us will start at the same time. If Egypt and Sudan do not join us in 1 year, the seven countries will go together, and the seven will then negotiate with Egypt and Sudan on a different agreement. So the 1 year is suspending of the agreement. We have signed it, but it is not implemented. It is suspended for 1 year.
Can you reach to another agreement to suspend this agreement for another few years until you reach to the agreement which you are looking for, and we can all together reach to it?
Can Sudan and Egypt suspend the 1959 agreement for 1 year or 2 years?
Can we put cooperation first before talking about treaties and agreements?
It's the same thing, you see. The agreement between Egypt and Sudan has not stopped us from negotiating.
Yeah.
The agreement between the seven countries should not stop us from negotiating. we are putting for us an agreement similar to the 1959 agreement. The only difference is the agreement we signed does not consider Sudan and Egypt as beggars of the Nile water. It considers them as stakeholders. Whereas 1959 agreement considers the seven countries not as stakeholders, but as beggars. That is the only difference. So let this agreement stay where it is. Let the Egyptian-Sudanese agreement stay where it is. Let's negotiate on a new way of moving forward, a win-win alternative. It can be done.
If I ask you to give a short statement to the Egyptian people about this issue in a couple of sentences, what are you going to tell them?
I'm going to tell them no project in Ethiopia is designed to starve or fundamentally harm Egypt. Ever. This will not happen. This is not happening. Second, when some uninformed newspapers tell you that some dam is being built by this or that country in Ethiopia and you are going to starve, they are telling you absolute, total lies. Because the dams that are built in Ethiopia are also to your benefit. When some newspapers tell you that Ethiopians should go hungry for Egyptians to eat, they are telling you a lie. Egypt and Ethiopia can eat together on the basis of the Nile.
ናስተልኛ አድማጮቻችን እንደምሰምታችሁ ዛሬ ቀኑ ሐምሌ 7 በነሐሴ 7 ቀን 2014 ዓ.ም ተመረሰ ሳምንታዊ ዝግጅታችን ጀምራ ይስማል ለሸናፊ
አይ ይስማል
እንግዲህ ዛሬ ቀደም ብላችሁ አዳመጣችሁ ቀድሞ ጠቅላይ ሚኒስትር ተመለዘ ነው ከአመታት በፊት ከኢጅፕት ጋዜጠኞች ጋር ቴሌቪዥን ባልደረቦች ጋራ ያደረጉት ቃለ ምልልስ ነበር ኢትዮጵያ አቋምና ቆንመና ህዳሴ መተመልከት የተናገሩት ነው ይሄን ያነሳ ነው እንግዲህ ትራዳና ከተላንት ወዲያ አዲስ አበባ ውስጥ እና ኢትዮጵያ ውስጥ ትንሽ ፌሽታ ስለነበረ ምናልባት ማዳመቂያ እንዲሆንላችሁ ለማለት ነው ወደ ሌላው ዛ በኋላ ላይ እንመለሳለን ግን ዋና ዋና ነገሮችን ትንሽ ወደ ለየት ባለ መልኩ ነው እናቀርበው ይሄን እንድታዳምጡትና ኢትዮጵያን ይhall በኃይለ ማርያም ግዜ በመለዘና ግዜ ከዛ በኃይለ ማርያም ግዜ እቱን ይhall ስለ ህዳሴ ግድብ ተሰራው የነበረው ነጥ አንኳራ አቋማን ያሳየችበትና ሰፋ ያለ አንድ 3 ሰዓት ቃለ ምልልስ ነው ግዜ ካላችሁ ታዳመጡት ይመቻል ይመረጣል ለማንኛውም ወደ ሳምንቱ ጉዳያችን እንመለስቲ በተጨባጭ ሀገሪቱ ያለው ሁኔታዎች በኦሮሚያ በአፋር በሶማሌ ክልሎች ያለው ሁኔታ ከተለያዩ የተወጡ መገለጫዎች ላይ ምን ማግኘት ይችላል በኦሮሚያ ያለ አለ ግን የደህንነት ቢሮ የደህንነትና መስሪያ ቤቱ የደህንነትና ጸጥታ
ካውንስል
ካውንስለር አዎ
ምክር ቤት
ያወጣው
ብሔራዊ የደህንነት
አዎ አንዳንድ ጊዜ እንትን ነገር ነውና ያወጣው መግለጫ አለ ከሳምንቱ መጀመሪያ ላይ እስያን ተከትሎ የኦሮሚያ ኦሮሞ ሊብሬሽን አርሚ ያወጣው ምራሳቸው መግለጫ አለ ለማንኛቸውም አጠር ባለ መልኩ ግዚያችን በተመለስ ንግግር ስለወሰን ነው አጠር ባለ መልኩ ምን ይመስላል መግለጫው ከዛ ተከትሎ ያሉት ሁኔታዎች ምንድናቸው በአፋርና በሶማሌ ክልል ትልቅ ግጭት አለ በሚያስፈራ ሁኔታ ነው ያለው ሁኔታዎችና ለማንኛቸውም እስኪ ከመግለጫው ተነስና ይዘን ወረድ
እሺ መግለጫው መቼም ዝርዝሩን ማንሳት አያስፈልግም ግን ኦሮሚያን ቤንሻንጉልን አማራን ለማለት ያህል ትግራይን ሌሎችንም አካባቢዎች አንስቷል በተለይ በአማራ በኦሮሚያ በቤንሻንጉል የታሰሩ ሰዎችን የተገደሉ የተደመሰሱ የሚል ዝርዝር ነው ያለው እና እንግዲህ እንደ ስኬት የርምጃዎች ወደ አንጻራዊ ሰላም ሲደርሱ ተፈናል የሚል ነው ግን ዝም ብሎ ላየው ሰው መግለጫውን ስታየው የሁለት ወር ነው ኢትዮጵያው ምን ያህል ሜስ ውስጥ እንደነበረች ነው ያስረዳ ምን አይነት የሰላም ስጋት ውስጥ እንዳለች ነው የሚያሳየ እንጂ እነሱ አዳን ነው የሚሉት የተወሰደው እርምጃ ከመጣ ከመልስ ይልቅ ምን አይነት የሰላም መደፍረስ ገጽታ እንዳላት የሚያሳይ ነው። ሌላ ከሁለት ወር በፊት ካወጡት ሪፖርት ይዘት ጋር የሚጣረስ ነገርም ደግሞ አለው። እዛ ጋር ለምሳሌ ኦሮሚያ ውስጥ በሸኔ ምንም የተቆጣጠረው ቦታ የለም ይላል ለምሳሌ ስለ ኦሮሚያ። አሁን ግን ከእንደዚህ ያህል ተቆጣጥሯቸው ከነበረ ከነበሩት ቀበሌ አስለቀቅን ይላል። የዛሬ ሁለት ወር ያልያዘውን ቀበሌ መቼ መጥቶ ነው የያዘው? እና እንደዚህ አይነት እርስ በርሱ የሚጋጭ ነገር ሲኖር ሰዎቹ እየተናበቡ አይደለም ያንን አሁን እንኳን የሚያወሩትን አያውቁም ወይ ወደሚል ትሄድና ሁለቱም ያኛውም ይሄኛውም ውሸት ነው የሚል ነገር ያድርባል። ከዛ በመሬት ላይ የምታየውን የኦሮሞ ነጻነት ሰራዊትን በቤንሻንጉል ውስጥ ያሉትን እንቅስቃሴዎች በአማራ ክልል ያሉትን የአፋርን የሶማሌን እነዚህን ግጭቶች ታይና በጣም አስፈሪ ነገር ያለ መሆኑን እንድትገምት ያደርጋል። እና አንደኛ ዋጋ የሚሰጠው አይደለም። ዋጋ እንኳን ቢሰጠውና እስኪ ብለህ እንኳን ብታይ እውነት እንኳን ቢሆን ግን በሀገሪቷ ትልቅ ህይወት ውስጥ ያለች መሆኑን ለሚያሳይ ባጭሩ እንደዚህ ነው የገመገምኩት። ወደ ተጨባጭ መሬት ወዳለው ነገር ስንመጣ የሸኔ ዛሬ እንኳን በሞያሌ በኩል ከባድ ጥቃት ሰንዝሮ ነው የወጣው። ለሰዓታት ሞያሌ ከተማን አጥቅቷል። ከዚህ በፊት ጎልቶ የማይታይበት በኢሎ ባቡር ዞን ዳሪሙ ወታደሮቹን ሁሉ ማርኳል። ድንገት ነው ጥቃት የሰነዘረው። እዚህ ፊንፊኔ ዙሪያ የሚባለው የአዲስ አበባ ዙሪያ ያለው የኦሮሞ አንድ ወረዳ አመራርን ይዟል። ሞያሌም እንዲሁ አንድ አመራር መያዙንና መኪናዎች ሁሉ ይዞ መሄዱን ነው የሚሰማው። በሌሎችም አካባቢዎች እንደዚህ በሌላ በኩል መንግስት ደግሞ በሆሮ ጉድሩ ውስጥ ደመሰስኩ ማረኩኝ ብሎ ዛሬ ደግሞ የመንግስት ሚዲያዎች አዛዦች ያሏቸውን አንድ የተማረኩ ሶስት ሰዎችም የተናገሩትን አውጥተው ይቻለው። ለማንኛውም አንጻራዊ ሰላም የሚባለው ነገር እንደሌለ ማሳየት ነው። ከሁለት ሳምንት በፊት የነበረውን የአልሸባቡን ታውቃለህ ሙሉ በሙሉ መልክ ስንመለስ ነው የተባለው። ግን አሁን በዚህ ሳምንት የሰማናቸው ነገሮች ደግሞ ዘልቆ ገብቶ የሶማሌ ውስጥ ከኦሮሚያ ጋር የሚዋሰንበት አካባቢ ኤልከሬ አካባቢ፣ ኤልከሬ ማለት ድሮ ባሌ ጠቅላይ ግዛት የነበረ ነው። ባሌ ጠቅላይ ግዛት በሚባልበት ጊዜ የዛ የነበረ ነው። አሁን ከባሌ ደጋማ አካባቢዎች ጋር ይዋሰናል እና የዛ ተራራማ አካባቢ ላይ ቤዝ መያዙን የሚያሳይ ነገር አለ። ግጭቶችም ተፈጥረዋል። ሌላ የአፋርና የሶማሌ ግጭት ነው እና አንጻራዊ ሰላም ማለት ምን ማለት ነው?
ቀጥል።
አያ አንጻራዊ ሰላም የምትለው ከነበረው ግጭትም ኖሮ ግን የተሻለ ሲሆን ነው። አሁን ግን እንደውም የባሰ ነው። አንጻራዊ ሰላም ሳይሆን ያለው ከበፊቱ የባሰ ሁኔታ መኖሩን ነው በተጨባጭ ደግሞ መሬት ላይ ያለ ነገር የሚያሳይ።
ከሰሞኑ በአፋርና በሶማሌ ክልል ግጭት ተፈጥሯል። ሶስት የተለያዩ ቦታዎችን የአፋር ኃይሎች መቆጣጠራቸው እና ትልቅ ፌሽታ ያደርጉ እንደነበረ ቪዲዮዎች ተመልክቻለሁ ትላንትና። ያንን ተከትሎ የሶማሌ ክልል ፕሬዚደንት ሙስጠፌ ሁለት የጸጥታ ኃላፊዎችን ወይንም ደግሞ የልዩ ኃይሉ አዛዦችን ሁለቱን አባረው ሌላ ሁለት ሰዎች እንደ ሾሙም ትላንትና ተነግሯል። ምንድነው እዛ አካባቢ እየተደረገ ያለው? ያ እርግጥ ያልሸባብ ሁኔታ የፈጠረው ስጋት ነው ወይንም ደም የፈጠረው ጫና ነው ወይንስ ደግሞ ይሄ በከዚህ በፊት በአብዲ ኢሊ ጊዜ ተሰጥቶ የነበረው ቦታ ነበር? ሶስት ወረዳዎች ነው አምስት ወረዳዎች ለሶማሌ ክልል ጭቅጭቃ ለአፋር ክልል ጭቅጭቃ
አልፈልግም የቀበሌዎች ናቸው።
እሺ እና ከዛ ጋር የተለያየ አይደለም የተለየ ነው ይሄኛው? ምንድን ነው የአሁኑ ምክንያት? አሁን ትልቅ አደጋ ያለበት ብዙ ሰዎች የተፈናቀሉበት የሞቱበት ነው እና መጨረሻውስ ምንድን ነው? እዛ አካባቢ
እንግዲህ ዝርዝሩ በጣም ሰፊ ጊዜና ጥናት ይፈልጋል። ግን አሁን በጣም እያወዛገቡ ያሉት የሚዋሰኑ ይሄ ወደ አፋር ሄደ ታውቅ እንደሆነ የሆኑ ቦታዎች አሉ፣ ገበያዎች ያሉባቸው ሳልቫጅ፣ ሌሎች የኮንትሮባንድ አንድ ሶስት ከተማዎች አሉና እነዛ ከተሞች ላይ አፋሮችንም ታገኛለህ፣ ሶማሌዎችን ታገኛለህ። አፋር ነው ስታልፍ ክልል መሬቱ። ግን በብዛት ሶማሌዎችንም ታገኛለና ለሶማሌ ቅርብ ስለሆነ ነው ከሶማሌ ነው የሚመጣ ይላል። ለሶማሌ ቅርብ ስለሆነ ነው እነሱ እየመጡ ነው ብለ ነው የምታለው። ግን ዝም ብለ ካርታ ላይ ስታዩ 40 50 ኪሎ ሜትር የሚርቅ ቦታ አይደለም። እነዚህ አዳይቱ ገዳማይቱና ሁንዱፉ የሚባሉ ከተማ ነገሮች ናቸው፣ የንግድ ሴንተሮች ናቸው፣ የኮንትሮባንድ ማዕከሎች ናቸው። እንግዲህ እነዚህ ላይ ነው ይገባኛል ጥያቄ ያለ። ቦታዎቹ የአፋር መሬት ተብለው ተካልነዋል። የተወሰኑ ቀበሌዎች ድንበር ላይ ግጭት አለባቸው ኦፍኮርስ። እንግዲህ ግን የሶማሌ የኢሳ ጎሳ እዛ አካባቢ አለ ይንቀሳቀሳል። እንግዲህ አሁን ሴትል ማድረግ ጀምሮ ከሆነ ነው እንጂ ከ30 አመት 40 አመት ወደ ኋላ ብትሄድ የኢሳ ማህበረሰብ ዘላን ነው ይጠፋል። አንዳንዴ ለአመት የት እንዳለ አታውቀውም። በኋላ ደግሞ የዚህ እዛው አካባቢ ያሉ የዚህ ኦሮሚያ ሚኤሶን ይዘ ይሄ አሁን ምዕራብ ሐረርጌን ይዘ እነሱ መሬቶች ሁሉ ይዞ ይመጣል ደግሞ ድንገት። እና እንደዚህ ነበር እንግዲህ በኋላ ያን አካባቢ ስለሚንቀሳቀስበት ሴትል አድርጎ ይሁን በሌላ ምክንያት እዛ አካባቢ ሴትል አድርጎ የኢሳ የሶማሌ ጎሳ ግን አለ። ያም ሆነ ይህ መሬቱ ከጥንት ጀምረ ስትሄድ አፋሮች እኮ ጠቅላይ ግማሹን ትግራይ ግማሹን ወሎ ይበሉት እንጂ ሱልጣን አሊ ሚራ አፋሮችን በሙሉ ነበር የሚያስተዳድር። የመጨረሻው ሱልጣን መሰሉ ሱልጣን አሊ ሚራ
የመጨረሻው
እና ሱልጣን አሊ ሚራ ስር የነበረ መሬት ነው። እንግዲህ የአፋር ክልል ሲካለል ውስጡ የኢሳ ጎሳዎችን ቢኖሩ ወደ ሶማሌ የተደረገው ለዛ ምክንያት ነው። አሁን እንግዲህ ሶማሌዎቹ ክሌም አላቸው ይዘውታል ይመስለኛል። አሁን አስመለስን የሚል ነው። እንግዲህ ቦታው ከኢኮኖሚ አንጻር በጣም ወሳኝ ነው። የከባድ ትልቅ የኢኮኖሚ እንቅስቃሴ ያለበት ነው። ለፌዴራል መንግስቱም በጣም ወሳኝ ነው። እንግዲህ የተለያዩ ሰዎች የተለያየ ትንበያ አላቸው። መንግስት ሆን ብሎ ነው ግጭቱን የሚጭረው የሚል አስተያየቶችን ሰምቻለሁ ከአንዳንድ ቦታ። ምክንያቱም ቦታው በጣም ወሳኝ የኢኮኖሚ እንቅስቃሴ ያለበት ቦታ ስለሆነ ከፌዴራል መንግስቱ ያሉ ባለስልጣኖችም ሊፈልጉት ይችላሉ፣ የፌዴራል መንግስትም ሊቆጣጠረው ይፈልጋል የሚል ነገር አለ። መመሪያም አውጥቶ ነበር የሚባል ነገር ሰምቻለሁ፣ ግን በተጨባጭ ያገኘሁት ነገር የለም። እንግዲህ ይሄ ነው አሁን በሶማሌዎች ተይዞ ነበር ማለት ነው። አሁን ሁንዱፉን ትላንትና አስመለስን ያሉት በጣም ያስፈራኝ ጅቡቲ ውስጥ ደስታቸውን ሲገልጹ ነበር አፋር። አየ ይሄ የኢትዮጵያ የአፋርና የሶማሌ ግጭት ቀጠናዊ የመሆን ባህሪ ያለው ጅቡቲ ድረስ ይዘልቃል። ኢትዮጵያን የአፋርን ክልል እንዳለ ይዞ ይሆናል ለሶማሌ ክልል እና ትንሽ አስፈሪ ደም መፋሰስ ሊያመጣ የሚችል ይመስላል። ከዚህ በፊትም ልክ እነዚህ ግጭቶች ሲፈጠሩ ወዲያውኑ ጅቡቲ የአፋር መንደሮች ተቃጥለው ነበር አንድ ጊዜ
ዛሬ ስድስት ወር
እና በጣም አደገኛ ነገር ነው። በዚህ ላይ ያ መንገድ በሁከት ምክንያት በከባድ ግጭት ምክንያት ብዙ ማህበረሰብን ኢንቮልቭ ያደረገ አንዴ ማህበረሰባዊ ገጽታ ከያዘ ኢንተረስት ስለሚኖረው ልዩ ኃይሎቹ ምንም ገብተውበት ድብልቅልቁ ከወጣ የኢትዮጵያ ጉሮሮ ነው ያ መንገድ እና በጣም አስቸጋሪ የሀገሪቱ ኢኮኖሚ ላይ ትልቅ ጫና፣ ሳምንት እንኳን ቢዘጋ ትልቅ ኪሳራ የሚያስከትል ነገር ነው። እንግዲህ የሚገርምህ በጣም ትልቅ ነው፣ ያስደነግጣል ስታየው። ሰዎች ንጹሃንም እየሞቱበት ነው። ግን የአፋር ክልልም የሶማሌ ክልልም በመንግስት ደረጃ የፌዴራል መንግስትም ጭጭ ነው ያሉት።
ምንም
ይሄ ሌላ ባለቤት አለው ወይንስ እንዴት ነው? ውሸት ነው እንዳትል እውነት ነው። ሌላ ባለቤት አለው እንዳትል
ምናልባት ግራም ያጋባ የአቅም ጉዳይ አብሮ ቢታይስ ማየት ትችላለህ። የአቅም ጉዳይ ስልም ፌዴራል መንግስቱ ያን ለመከላከል አቅም አለው ወይ ኃይል አለው ወይ?
እሱም አለ። የፌዴራል መንግስቱ በብዙ ቦታዎች ያለው ኦሮሚያ ውስጥ እዛም እዛም እዚህም እዛም ይዋጋል። በትግራይ በኩል እዛ ሁመራ ድረስ ሄዶ ሰፍሯል። እንግዲህ ወደ ሶማሌ ክልልም ገብቶ በፈርዞን ማቋቋም ላይም በተወሰነ ደረጃ እየተንቀሳቀሰ መሰለኝ፣ በመጠኑ ነው እሱም። በሱዳን በኩል ጥቃቶች መሰንዘር ከጀመሩ በኋላ ድጋፍ ሰጪ ብሎ ሄዶ ሰፍሯል። ኦሮሚያ ውስጥ ይንቀሳቀሳል። ቤንሻንጉል ውስጥ አለ። ተበትኗል ኃይሉ እና ተወርዋሪ ነው እንግዲህ የሚያስፈልገው ከአንድ ቦታ ቀንሰው ስለሆነ የሚያመጡት ቀንሰው እስኪያጓጉዙ ድረስ የነገሩን ክብደት እስኪረዱም ድረስ ሊሆን ይችላል። ከአቅም ማነስም ጋር የተገናኘ ሊሆን እንደሚችል ግን የሚያመለክቱ ሁኔታዎች አሉ።
እሺ ሲንግስን ብዙ ምን ለው ነገር አለ ግን በዚህ ላይ እናውቃና እዚህ የአማራ ክልል ሰዎች ወደ አዲስ አበባ እንዳይመጡ በዚህ በደሴ በኩልና በጓሃጽዮን በኩል መንገድ ላይ ያስቆሙ እየተከለከሉ ነው። ከነዚህ ሰዎች ከሚከለከሉ ሰዎች የጳውሎስ ሆስፒታል ቀጠሮ ያላቸው፣ የጥቁር አንበሳ ሆስፒታል ቀጠሮ ያላቸው፣ የሶስት ወር ተመላልሰው ህክምና የሚደረግላቸው ሰዎች ማብረው አሉ። ዩኒቨርሲቲ ተማሪዎች ማብረው አሉ። ግን መንገድ ላይ እንዳይገቡ እየተከለከለ ነው። ኢሰመጉ መግለጫ አውጥቷል በጉዳዩ ላይ። እንደ ቁጭ ብለህ ተመልከተውና እንብል ቁጭ ብለህ ተመልከተው አገሪቱ ወዴት እየሄደች ነው? እንደሱ ማለት የሚቀለኝ እንጂ አሁን ይሄ እንደዚህ ተብለ ያ እንደዛ ተባለ ማለቱ ትንሽ ጊዜ ማባከን ይመስላል። ወዴት እየሄድን ነው ብለህ ይቀላል?
አዎ ወዴት እየሄድን ነው ነው እንግዲህ ብዙ አመት ኖርናል እዚህ ሀገር ላይ ኖርናል ብዙ አመት። እንደዚህ ይሆናል ብዬ አንድ ሰው ማንነቱ የተነሳበት ቦታ ታይቶ በዚህ በኩል ማለፍ አትችልም ይባላል ብዬ ገምቼም አስቤም አላውቅም። እና ሆነ አሁን የዘነዘ አሁን ብዙ ማውራት በጣም ያስቸግረኛል። እንደዚህ አይነት ቦታ እንደው ስሜቱን ሁሉም ሰው እንዲረዳው ግን ኢትዮጵያዊ ነህ፣ አዲስ አበባ ዘመዶች አሉ፣ መተን ወረት አጣለ አገር ነው እንደ አገር ነው። አዲስ አበባ ስታምር ትልቅ ከተማ ስትሆን ደስ ይልሃል። ምክንያቱም የትም ቦታ ብትሆን ሞያሌም ብትሆን የትም ብትሆን የሀገሪቱ ዋና ከተማ ያንተም ሀገር ነች። እንደዚህ የሚሰማ ቦታ ለስራም ይሁን ለስራ ፍለጋም ይሁን ዘመድ ለመጠየቅም ይሁን ስትመጣ የለም አትገባም ሲሉ ምንድን ነው የሚሰማ? አየህ እንዴ ከዚህ በላይ ምንም ሊለው አልችልምና ማን ነው የሚያደርገው የሚለው ሁሉ ግራ ይገባል። ማን ነው የሚያደርገው? ሌላ ሽፍታ ነው እንዳትል መንግስት አለ። ሽፍታ ቢሆን መንግስት ሀይ ከዚህ ዞር በል ይለዋል። ይሄን ነገር እየደረሰባቸው ያሉ ሰዎች ደግሞ የዩኒፎርም የለበሰ እና አብሮት ያለ መንግስት ያሰለፈው የአካባቢ ሚሊሻ መሆኑ ይነግራል። ስለዚህ በመንግስት የሚደረግ ነው ማለት ነው። እንግዲህ እስካሁን ድረስ እንደሰማነው መረጃ የኦሮሚያ ክልላዊ መንግስት ነው የሚያደርገው። ምክንያቱም ሰዎቹ ኦሮምኛ ይናገራሉ፣ እንግሊዝ መታወቂያ ማምጡ የሚሉትም ባለፈው ሳምንት አንስተነዋል።
ባለፈው ሳምንት ለመግባት በመቶዎች
በሺዎች
እያስከፍላሉ። የአሁኑ እኮ በጨራሽም በገንዘብ የተወሰኑ ሰዎች አሉ፣ ግን የተወሰነ እንትን የሚያደርገው
እና እኔ በቃ እስኪ ስሜቱን ሁላችን የምንጋራውና ርብርብ
አንድ ነገር ዶክተር ይልቃል የአማራው ክልል ፕሬዚደንት ከሁለት ወር ሶስት ወር በፊት እነዚህ አማራ አክቲቪስቶችንና ሚዲያ ውስጥ ያሉት ሰዎችን ጠርተው እባካችሁን ልመና ነው እንግዲህ አዳምጠኝ ባካችሁን ስለ አማራ ችግር አታውሩ፣ ምክንያቱም ሌላ ችግር ውስጥ እየገባን ያለ ነው እንገባለን ብለው ሲማጽኑ አዳምጫቸዋለሁኝ። አሁን እኔ እየታየኛል የኔን ነው አንተ የምትጨምርበት ካለ ግራ ሲገባ ብዙ ነገሩ ታስባላለ። ዶክተር ይልቃል ለምን እንደዚህ አሉ? ምንድን የተነገራቸው? ምን አድርጉ ምን አታድርጉ ተብሏል? አማራ ክልል እና በአማራ ተወላጆች ሆኑ አማርኛ ተናጋሪ የነበሩ ኤሊቱም ተራውም ሰው በዚህ መንግስት ላይ አሁን አንገቱን ፊቱን አዙሯል። ያ እንደ ሽንፈት የቆጠረ መንግስት እንደሆነም ቂመኛ መንግስት እንደሆነ ደግሞ በተለያየ መልኩ መረዳት አለብን። የምንችለው የምንረዳው ነው። ምናልባት ይሄ ነገር እየገፋ ስለመጣ ለማስፈራሪያ ይሄንን ካላደረጋችሁ እንደዚህ፣ ምክንያቱም እነዚህ አክቲቪስቶች በጣም በሚበዙበት ጊዜ ነው ወለጋም ሆነ የተለያዩ ቦታዎች አማሮች የሚገደሉት። ይሄን ካደረጋችሁ እንደዚህ የዶክተር ይልቃል ንግግርም እባካችሁን ይህን ነገር አታድርጉ፣ እንደዚህ ካደረጋችሁ ወገኖቻችን ይሞታሉ የሚልም ጥሪም ይመስለኛል። አሁን ወደኋላ ሄጀ ስመለከተው መንግስት አቅም የሚባል ነገር አለ። መንግስት ያውቃል። የሚያሳፍረው ነገር ትላንትና አንድ ሚዲየም ላይ ዶክተር ሲሳይ መንግስቴን አዳመጥኳቸው። ሲሳይ መንግስቴ የራሳቸው ከደሴ ሲመጡ ተጉላልተዋል። የመንግስት በጣም እኮ የሚገርም ነው። የመንግስት የአዲስ አበባ አስተዳደር
የአዲስ አበባ ምክር ቤት አባል
የሆኑ ሰው መታወቂያ ያላቸው ሰውዬ አብሯቸው የሄደ ኦሮምኛ ተናጋሪ ሁሉ ኢንቮልቭ አድርጎ ወይንም ደግሞ ገብቶ አነጋግሮ ነው ወደ አዲስ አበባ እንዲመጡ የተደረገው። እኚህን ሰውዬ እንግዲህ አሳፋሪው ምን እንደሆነ ታውቃለህ? እኚህ ሰው አዲስ አበባ ገብተው ምንም ነገር አላሉ። እንዴት ያለ ድንቁርና! የቱን ያህል የሰላሳ ዓመት ጥላቻ፣ የፖለቲካ ጥላቻ ይዘን ተሸክመን አሁን እየገደለን ያለውን እያረደን እያሰረን ያለውን ሰውዬ ትተን ወደ ኋላ እየሄደን የምንቆዝም ሰዎች ይሆን የመጣንበት ጊዜ ይመስለኛል። እና እኔ በመንግስት በደንበኛ በመንግስት ይህን የምታደርጉ ጥሩ፣ እኔም ኃይል አለኝ፣ አታገኟትም፣ አትገቧትም የሚል ሁኔታዎች ነው የታየኛል። እሱን ይዘህ አዲስ አበባ ደግሞ ስትመለከት ሰሞኑን 30 የሚሆኑ ወረዳና ቀበሌዎች ወደ ኦሮሚያ ክልል ምንም በቃ ዛሬ የአዲስ አበባ ልጅ ነበር ነገ ኦሮሚያ ሆነ ቁጭ ያልክበት ሁኔታም ተፈጥሯል። እስቲ እነዚህን ተመልከታቸው። ምክንያቱም እኔ መንግስት አቅም የሚባለው ነገር ይሄ እንግዲህ የአብይ ደጋፊዎች ካልሆኑ በስተቀር ጤነኛ ሰው ጤናማ ጭንቅላት ያለው ሰው እንደዛ አይደለም። መንግስት በደንበኛ ያውቀዋል። በደንበኛ እስቲ ምን አባታችሁ ትሆናላችሁ ያለ መንግስት፣ ጨካኝ መንግስት፣ በጣም ምልክ የራሱን ህዝብ የሚያስርብና የሚያስገድል የውጭ መንግስት አምቶ የሚያስፈጅ መንግስት ነው። ስለዚህ የአማራ ተወላጆች ወደ አዲስ አበባ እንዳይመጡ አልከለከልም ምናምን የሚባሉት መግባት አልፈለግም፣ ምክንያቱም ያደረገው ነው የሚል ግምት ነው ያለኝ። ሙሉ ለሙሉ ማስረጃ ባይኖር መረጃዎች እንደዛ ነው የሚያሳዩት። እሺ
እንግዲህ የዚህ የርዕሰ መስተዳድሩ ይልቃል ከፋለ ነው?
አዎ ይልቃል ከፋለ
እሳቸው አሉት የሚለው ወዲያውኑ አንተ ስታወራ ነው። ይህም ማለታቸውን አላውቅም፣ ግን እንደዛ ለኝ። ርስቱ ይርዳው የጉራጌው
እሱ ሌላ ነው። እሺ
ጉራጌው ከእሱ ጋር ተገናኘ ግኝ ወዲያውኑ እናንተ ጋር መጥተው የጉራጌ ተወላጆችን ሰብስበው የነበረ ጊዜ ለምን የዚህ የኦሮሞ ብልጽግናን መደገፍና አብሮ መቆም እንዳለባቸው እምቢ ካልን መውጫ ያሳጡናል፣ ቀረው ነው የሚይዙን አይነት ነገር ተናግረው ነበር። ምክንያቱም ወደ አዲስ አበባ ለመምጣት ኦሮሚያ ማለፍ አለበት። ጉራጌ በጣም ሰፊ ድንበር ከጉራጌ ጋር ይጋራሉ፣ በዚህ በደቡብ ምዕራብ ኦሮሚያ ዞን በኩል እና ይሄ ስጋት ልክ አሁን ይሄ ነገር ይሄ ስጋት አድሮባቸው ነበር። አሁን የዶክተር ይልቃልንም ሳየው ይሄ ትዝ አለኝ።
እኔ አዳምጫ ዶክተር ይልቃል ነው በደንበኛ አዳምጫ በዛን ጊዜ ነው ሰነፍ ነው ሰነፍ ዶክተር ብዬ ተናገር ያሉ ይቅርታ አድርጉልኝ አድማጮች። ግን አንዳንድ ጊዜ ስትናገር ምትናገራለ ቆይተ በኋላ ነው ምን ብዬ ነበር ለምን ነበር ያልኩት የሚለውን ማሰብበት እና ግን በወቅቱ ተናገር ያሉ ሰው ዶክተሩ እንደዛ ብለው ተናግረዋል። እሳቸው ብቻ ሳይሆን ሌሎችም ሰዎች ተናግረዋል።
አየህ ተመሳሳይ ምክንያት ነው እንግዲህ ልክ የዚሁ አቶ እሱ ላይ ያደረው ስጋት እሳቸውም ላይ አድሯል ማለት ነው። እንደገመጠው
ስጋት ብቻ ሳይሆን ተነግሯቸዋል።
አዎ እና አንድ ነገር ብታደርጉ የዚህ የአማራ አክቲቪስቶች የፋኖ መንግስት ላይ የሚይዘው ተቃውሞ ከከረረ አንድ ኦሮሚያ ውስጥ የሚኖሩ በርካታ አማሮች ቢኖሩም በሪላቲቭሊ ማይኖሪቲ ናቸው ከአጠቃላይ ህብረተሰቡ ጋር ስ 10 ሚሊዮንም ቢሆኑ 30 ሚሊዮን ባለበት ቦታ ጋር ማይኖሪቲ ነ በዚህ ላይ ተበታትነው ከተማዎች ውስጥ እና ገጠርም በጣም በተበተነ መልኩ ስለሚኖሩ ለጥቃት የተጋለጡ ነው። አንድ ይሄ ወለጋ ውስጥ የተካሄደውን ነገር ፈርተው፣ ሁለት ወደ አዲስ አበባ መግባት ኦሮሚያን ማለፍ የግድ ስለሆነ ይሄ አሁን ያየነው ነገር ደርሶ እዛው ተገድበን እንድንቀር ልትደረግ ትችላለህ የሚል ነገር ደርሶባቸው ሊሆን ይችላልና እሱን አቅም ለማሳየት እየተደረገ ያለ ሊሆን ይችላል የሚለው ነገር አሳማኝም ይመስላል።
መጨረሻችን ምንድን ነው? አሽቃጠቃጠ
ከአዲስ አበባ ጋር በተገናኘ እንግዲህ አዲስ አበባ ብዙ ክፍለ ከተሞች ናቸው። ንፋስ ስልክ፣ ላፍቶ፣ የካ፣ ኮልፌ ቀራኒዮ። ንፋስ ስልክ ላፍቶ ማለት እንግዲህ ዝም ብሎ ሰው እንደድሮ ንፋስ ስልክ የሚባለው ብቻ አድርጎ
አራተኛ ክፍለ
ጦር ሳይሆን በጣም ሰፊ ነው።
አዎ
እንዴ። ከኮልፌ ቀራኒዮ ጋር ለምሳሌ ከጦር ኃይሎች ወደታች ወርደ ከልደታ ክፍለ ከተማ ቀጥሎ ከሜክሲኮ ወረድ ብለ ማለት ነው። ከዛ ጀምረ
ቀለበት መንገዱን አልፎ ተራራው ላይ ወጣ።
በኩል በቀለበት መንገዱ በኩል የሚሄደውን ይዘ ጀሞን ይዘ ይሄ ለቡ ምን የሚባለውን አካባቢ በሙሉ ይዘ ነው። በጣም ትልቅ ነው። ከዚህ ክፍለ ከተሞች ክፍለ ከተማ ውስጥ ወደዚህ ወደ ጀሞ አካባቢ ያሉት የጀሞ ኮንዶሚኒየሞች ጭምር ጀሞ 3 የሚባለው አለ በማዶ በኩል ያለው እሱ ጭምር ይመስለኛል። እንግዲህ ተጠቃልለው የካ የካ ባለው የሚባል አለ ከሱም ኮንዶሚኒየም ጭምር አሉበት። ይሄኛው ይመስለኛል በልፋስል በኮልፌ ቀራኒዮ በኩል በዚህ በቤተል በአለም ባንክ በኩል ያሉ አካባቢዎች አሉ። ብዙ ሰው የኖረባቸው ናቸው እነዚህን። እና በዚህ በእንትንም በኩል ኮልፌ ቀራኒዮ ነው። በካራቆሬ በኩል ኮልፌ ቀራኒዮ ነው። በዛ በኩል ይመስለኛል ብዙ ቀበሌዎች ናቸው የሄዱት። እንግዲህ አስደንጋጭ ነገር ነው። ያቱም የአዲስ አበባ ነዋሪ ነኝ ብለህ መቼም ሰው ኢትዮጵያ ውስጥ የትም ቢኖር ያው ኢትዮጵያ እስከሆነ ድረስ ምንም አይደለም። ግን አሁን ባለው የክልልና ክልሉ የኔ ነው የሚለው ሴንስ ልክ ትወጣለህ አትገባም የሚለው ነገር ወደ ትወጣለህም የሚል ነገር ኢምፕላይ ስለያደርግ በእንደዚህ አይነት ድባብ ውስጥ ስታየው አሁን ለምሳሌ ድሮ ቢሆን ከዚህ በኋላ ወደ ኦሮሚያ ነ ብዙም አይደለም የምትደነግጠው። አሁን ግን አስደንጋጭ ነው፣ ምክንያቱም ብዙ መዘዞች አሉት። ፕራክቲካሊ እየታየ ያለ ነገር ስለሆነ ነው። እና አስደንጋጭ ነው። እንግዲህ ይፋ ተደርጎ ታውጆ አላየሁትም።
ወረቀን ማንንቱን ማን ነው ኢትዮ ኢንሳይደር ላይ በዲቴል በዝርዝር
እንደሱ ወጣል። እንግዲህ አሁን እያሉ ያሉት እነሱ ማካለል ነው የሚባለው። በዚህ በኩል በአዳነች አቤቤ የሚመራ አዲስ አበባ አስተዳደር ሰዎች ያሉበት፣ በዛ በኩል ደግሞ በአቶ ሽመልስ አብዲሳ የሚመራ በሁለቱ በኩል ሆነው እናካልላለን የሚል ስራ ሊጀምሩ መሆኑ ነው በይፋ የሚነገረው።
ግን እኮ
የውስጥ መረጃ ግን
ያው የአዲስ አበባ መስተዳደር ራሱ የአዲስ አበባ መስተዳደር ምክር ቤቱ አያውቅም ይሄን ነገር። አብያደኔ ከንቲባ ነች እንጂ ሌሎቹም የሚያውቁት ነገር ያላል መሰለኝ። አሁን እንደምሰማው የክፍለ ከተማዎች ተነግሯቸዋል፣ ለክፍለ ከተማዎች መመሪያ ሁሉ ተሰጥቷቸዋል። ከዛሬ ጀምሮ ይሄ የእናንተ አይደለም የእኛ ነው፣ ወደ ኦሮሚያ ገብቷል የሚል የተሰጣቸው ነገሮች በተለያየ መልኮች ይወጣሉ። ይሄንን ትይዝና መጨረሻችን ወዴት ነው ብዬ ማለት ብቻ ሳይሆን እስከ መቼ ነው እንደዚህ ጨፍላቅ ጨፍላቅ የሆነ የምትኖረው ነው ጥያቄው። እስከ መቼ እዛ ሲቆማሉ? አሁን ሀረር ማድሬዷ ላይ የተጀመሩ ነገሮች አሉ። አሁን ጉራጌ አካባቢ፣ ደቡብ አካባቢ የሚደረጉ በዚህ በደቡብ ኦሮሚያ ክልል አካባቢ ጉጂ፣ በጉጂ በኩል አካባቢ ለማስፋፋት የሚደረግ ነገር አለ። ቤኔሻንጉል የሚደረጉ መስፋፋቶች አሉ። ይሄ እስካሁን ድረስ ሲገደሉ ይሞቱ የነበሩት የአማራ ተወላጆች በሙሉ ከመሬት መስፋፋት ጋር ያለ ነገር ነው እና እነዚህ ነገሮች እንዴት ነው የሚታዩትስ? ምክንያቱም ዝም ብለን እያየን እንዴት ነው? እኔ እኮ አንዳንዴ ቀጥልሽ ባልናገር ይሻለኛል።
እንግዲህ አሁ መቼ ነው የሚለው ነገር እስከ መቼ ነው የሚቀጥለው? ዝም ብሎ ድንገት የተነሳ ይመስልህና አንድ ነገር ሲያጋጥም አይ በቃ የሆኑ አጋጣሚዎች የፈጠሩት ነው ነገር ይፈታል ትላለህ። አሁን ግን አራቱን አመት ስናየው እየባሰ እየመጣና ቋሚ ትረንድ ሊሆን የመጣ ነገር ነው። እየባሰ የመጣ ነገር ስለሆነ መቼ ይቆማል ወይ? ዘ ወርስት እየመጣ እንግዲህ ግቡ ምን እንደሆነ እኔ እንጃ። ወደ ግቡ ከመድረስ ሊመለስ እንደማይችል ነው መገመት። ወደ ግቡ እንዳይደርስ የሚያደርገው ይሄ ምን የሚያደርገው ስርዓት እንዳይኖር ሲደረግ ብቻ ወይም ይህንን ማድረግ የሚያስችለው ስልጣኑ ሳይኖር ብቻ ሆኖ ነው የሚታየ እና መቼ ነው የሚቆመው የሚለውን የሚቆም አይመስልም። የባሰ እና እየጠነከረ በሌላ በኩል ሰዎች እየፈሩ እየተንበረከኩ ከአቅማቸው በላይ የሆነ ፖለቲከኞች ፖለቲካ እስክንድር ነጋ ራሱ ከፖለቲካ ስኪዎቱ ድረስ ተስፋ አስቆራጭ እና ፈነው መቋቋም የማይቻል ስለሆነ ምንድነው የሚሆነው? ይሄ ነው ባለልህም ይሄንን ትሬን ተከትሎ የሚመጣው ነገር ግቡ አስካውና አናቀውም እሱ መፈጸሙ የማይቀር ነው ይመስለኛል። እሱ ደግሞ በጣም አደገኛ ነው።
አዎ አንድ ነገር ልበልና ወደ ዳን ይዳለን ጀስት ካለኝ መረጃዎች ይሄ ነገር የተጀመረው ከ8 አመት በፊት ነው። ባንደ አብይ አህመድ የከተማ ልማት የድርጅቱ ዋና ጸሐፊ በነበረበት ጊዜ የከተማ ልማት አስተዳዳሪ የኦሮሚያ ክልል በነበረበት ጊዜ በአማርኛም በኦሮምኛም የተናገራቸው ነገሮች አሉ። የመስፋፋትና ከኦሮሞ ያልሆኑ ሰዎች ቦታ ማግኘት ያለባቸው መውጣት ያለባቸው የሚሉ የተለያዩ ነገሮች የሚናገራቸው ነገሮች እንደነበሩ የአዲስ አበባ መስተዳደርን ክልል በተመለከተ ጥናት ተደርጎ ከ54 ወደ 23 ሄክታር ሺህ ሄክታር ካሬ ሜትር ስኩዌር ካሬ ሜትር የሚባል ቁጥሩን በ54 እና በ23 መሃል ያለ ነገር ነው።
ሄክታር መሰለኝ።
አዎ እና አዎ ሺዎች መቶ ሺዎች ሚሊዮን አይደል ብቻ ለቁጥሩ 23 እና 50 ነው። 50 ትልቁ ነው፣ 23 ትንሹ ነው። ከ54 ወደ 23 አውርዶ ያን የአዲስ አበባ ማነው ድንበር ብሎ የተሟገተበትና በኋላ በእንጥልጥል ላይ እንደነበረ ኦፒዲዎች ያጠኑት ጥናት የነበረና የተከራከረበት ነበረ። ጠቅላይ ማነው የሆኑ ጠቅላይ ሚኒስትር በቀድሞ የኦሮሚያ ክልል ከተማ ልማት በነበረበት ጊዜ ታስታውስ እንደሆነ ማን ይሄ አብይ አህመድ የሚባል ወጣት ሰውዬ ብዬ ጠይቄ ነበር። ምታስታውስ ከሆነ እናንተ ምን ምክንያቱም ዝም ከመሬት ከሰማይ ዱብዳ ነገር ድንገት ነው የመጣ ይዛ ጊዜ ያ እንግዲህ ወደ አሁን 4 ዓመት ከዛ 4 ዓመት 7 ዓመት 6 ዓመት
ከ2008
ከዛን ጊዜ ጀምሮ የተደረጉ ጥናቶች
9 ላይ ነው ከተማ ልማት የነበረ።
አዎ ከዛ በኋላ ያንን ይዞ የመጣበት አጀንዳ ነው። አሁን እስክንድር ባልደራስን ሲያቋቋም የነበረው ሁኔታ አሁን በቀደምታ ፓርላማ የመጨረሻ ፓርላማ ንግግሩ ላይ ምንድነው ኦሮሞ ጠል ሆኖ አዲስ አበባ ኢትዮጵያ ውስጥ መኖር አይቻልም እስከማለት ድረስ የሄደበት ሁኔታ ስትመለከቱ የፊቱ የአይኑ የተከሻው እንቅስቃሴ ስትመለከቱ የቱን ያህል ጥላቻና የቱን ያህል ቂም ይዞ የምፈልገውን ነገር አደርጋለሁ የሚለው ነገር ነውና ይቆማል የሚባለውን ነገር እነተም የተሳሳተ ጥያቄ ነው ጠየቅኩና የሚቆም አይመስልም መዳረሻው ምንድነው የሚባለው ነገር
የሚሆነው ይሆናል ግን የሚሆነው ነገር አያኖረንም።
አዎ እሱ ትልቁ ነገር ግን የሚነቃስ
ማንም ተንበርክ አጥፍተኸውና አስገብረኸው ዝም ብሎ ተቀብሎ የሚኖር ህዝብ አለ ብሎ መገመት ከፍላጎቱ ውጪ በሆነ መንገድ መተዳደር የሚፈልግ ህዝብ የለም። ዝም ብሎ ለጊዜ ይሆናል እንጂ ኪዮሱ የሚቀጥልና ዝብርቁ የሚቀጥል ነው የሚሆነው።
እንግዲህ እሱን ካነሳ የትግራይን ሰው ልጆች የትግራይን ሰዎች ማንበርከክ አልተቻለም። አሁንም ጥረቱ እንደቀጠለ ነው። እሱን በኋላ እንሄዳለን። አሁን የጉራጌ ክልል በሁለት ደቡብ ክልል ሁለት አድርጎ በክላስተር እንዲተዳደሩ ከወሰነ በኋላ ከትላንት ወዲያም ተሰብስበው ክላስተር አንፈልግም የራሳችንን ክልል መሆን እንፈልጋለን በ2011 የወሰነ ውሳኔ ያለና እሱ ይከበርልን የሚል ውሳኔ አሳልፏል። በዛሬ ሁለት ደግሞ የመርቃ
ማረቆ ቀበናና መስቃን
እነሱ ደግሞ በክላስተር እንሄዳለን ብለው የሚሄዱ ነገር የሚል ሁኔታ የመጣበታል። አንድ ነገር እዛ ላይ አለ። ይሄ የጉራጌ ዞን ያንን ነገር ከወሰነ በኋላ በውስጡ ያሉት አናሳ ብሔሮችን በላቸው ዞኖች ራሳቸው እንደዚህ አውጥተው መወሰን ይችላሉ የሚለው ራሱ የክልሉን ህገ መንግስት ይጥሳል አይጥስም የሚል ጥያቄዎች አሁን እየመጡ ቅድም ሳዳመጥ የነበርኩበት ነገር ያላሰብኩት ነገር እነዚህ ነገሮች ወዴት ይሄዳሉ? የጉራጌስ ህብረተሰብ የወሰነው ውሳኔ ራስን በማስተዳደር ራሴን በራሴ የሚለው ነገርና አሁን ቅድም ያነሳቸው የደቡብ መስተዳደር ፕሬዚዳንት አቶ ርስቱም ሄደው የለም ሀሳባችሁ እና ውሳኔያችሁ ትክክል ነው፣ ነገር ግን በክላስተር ብንሆን ይቻላል የሚለውን ነገር አሁን ደግሞ የዶክተር ይልቃል ነገር መጣብኛል በለታል ልንጨፋለቅ ነው የሚባለው ነገር እና በማስፈራራት ነው ማለት ነው ሀገር እንጂ በህግና በስርዓት አይደለም የሚተዳደረው። እና አጠር ባለ መልኩ እሱንስ እንዴት ታየዋለህ? የጉራጌ ህብረተሰቡ ነው
እንግዲህ ዞኑ እንደ ዞን ጉራጌ ዞን ነበረ። ዞን ውስጥ ማረቆም መስቃንም አሉበት ካቢኔም አሉበት። እንግዲህ በተለይ ማረቆና መስቃል ጉራጌዎች ናቸው ሚጋጩ ናቸው ታቃላ ከባድ ግጭት ይፈጠራል ወደቱ መካከል ማረቆና መስቃል።
አዎ
የዛሬ 4 አመት ምናምን ተስተውስ ከነበረ ብዙ ሰው ያለቀበት እርስ በርስ ይጋጫሉ። በዚህ በኮሮሚያም ጋር የሚዋሰኑ አካባቢዎች ናቸው ሁለቱ ናቸው። እንግዲህ ትንሽ የቋንቋ ልዩነት አላቸው መሰለኝ። ቀቤና በጣም ይለያል በጣም ትንሽ ነው። ቀቤና ማለት በወልቂጤ በኩል ሄደታ ካለ በወሊሶ በኩል ከወሊሶ ተነስተህ 40 ምናምን ኪሎ ሜትር ከሄድክ በኋላ ነው የጉራጌ ዞን የምትገባው። ከወሊሶ ተነስተህ 45 ኪሎ ሜትር ይመስለኛል። ልክ 45ኛው ኪሎ ሜትር እንደጨረስ በጣም ትንሽ ቦታ ነች። አንድ ጉሩራ የምትባል ከተማ አለች። በጣም ትንሽ ናቸው ነ በጠቅላላ 20 ሺህ መሙላታቸውንም አላውቅም ቀቤናዎቹ። እነሱም ወልቂጤ ላይ ከጉራጌ ጋር ይጋጩ ነበር ከዚህ በፊት። እንደውም አንድ ጊዜ ጠቅላይ ሚኒስትር ወልቂጤ ሄደ የነበረ ጊዜ አንድ መስጊድ እየሰገዳቸው እንዴት ይጣላላችሁ ምናምን ብለው ነበር። ቀቤናዎች ሙስሊሞች ናቸው። እና እንደውም አንድ ጊዜ ጀዋር ወሊሶ ሄዶ የነበረ ጊዜ እኛ በባህልም በምንም የምንቀርበው እንግዲህ ኩሽ ኩሽ ቴኮች ነንም የሚል ነገር አላቸው መሰለኝ። ከኦሮሞ ጋር ስለሆነ ከኦሮሞ ጋር መካለል ነው የምንፈልገው የሚል ነገር አስተዋል። ኦሮምኛ ይናገራሉ። እንግዲህ አንደኛው ይሄ ነው። አሁን ዞን ውስጥ አሉበት። ዞኑ ሲወስን ዞኑ ለማጆሪቲው መገዛት እንደ ዞን እንደ አንድ ተቋም ግዴታ ነው። ስለዚህ ያኛው የዞን ውሳኔ ነው። አሁን ደግሞ ወደ ወረዳ ነው ያወረዱ። ኦፍ ኮርስ አንድ ወረዳም ብሔረሰብ ከሆነ ያ ብሔረሰብ ራሱን የቻለ ብሔረሰብ ከሆነ በራሱ ላይ የመወሰን እድል ይኖረዋል። ስለዚህ እንግዲህ ኢንተርፕሪቴሽኑ እንዴት እንደሆነ አይገባኝም፣ ግን በዞን ደረጃ የተወሰነው መጀመሪያ ተቀባይነት ካገኘ በኋላ እና ከተፈጸመ በኋላ እዛው ዞን ውስጥ ያሉት በወረዳ ደረጃ ብሔረሰብ ወይም ህዝብ ከሆኑ ራሳቸውን ችለው ራሳቸውን እድል በራሳቸው ላይ የመወሰን መብት ስላላቸው በወረዳ ደረጃ የወረዳ ምክር ቤቱ ሊወስን የሚችልበት እድል አለ። እንግዲህ ኢንተርፕሬት ሲደረግ እንደዚህ ሊሆን የሚችል ይመስለኛል። እና እንግዲህ ማረቆው እና መስቃን አሁን ቀቤና የሚገርም ወደ ኦሮሚያ ከመምጣት ውጪ ጉራጌ ትልቁ አሁን እንግዲህ የሶዶ ክስታኔ የሚባለው ጉራጌ ሶዶ ይሏቸዋል። ኦፍ ኮርስ ክስታኔ ነው የሚባሉት ከኦሮሞ ከዚህ ከኦሮሞ ሶዶ ጎሳ አጠገብ ስለሆኑ እና ባህልም ስለተጋሩ መሰለኝ ሶዶ የሚለውን ስም ያገኙት ክስታኔዎች ናቸው። ትልቁ ትልቅ ናቸው ክስታኔው እና ይሄ የሰባት ቤቱ ጉራጌ ቻሃ ነሞ ምናምን የሚባሉት እነሱ ይመስሉኛል የወሰኑት። እና ሰፊ ናቸው በጣም እነሱ ክልል ለመሆን ከወሰኑ ቀቤና ከሌላው ከደቡብ ጋር የሚያገናኘው መንገድ የሚጠፋ የሚቆረጥ ይመስለኛል። ስለዚህ የሚኖሩ አማራጭ ከጉራጌ ጋር መሆን ካልፈለገ ከኦሮሚያ ጋር ነው የሚሆነው። ይሄ ሙስብስብ ነገር አለ። ማረቆና መስቃን ግን በዛ በኩል ካሉት ከዚህ ከስልጤ ከምናምን ጋር ሆነው ከስልጤ ከወለሌ ጋር ሆነው ክላስተር ሊመሰርቱ ይችላሉ። በዚህ መንገድ ሊሄድ ይችላሉ። ዋናው ግን የማጆሪቲ ጉራጌ ህዝብ ይሄ ክስታኔው እና ሰባት ቤቱ ከውሳኔው የሚያስቀረውና ክልል ከመሆን የሚገድበው አይመስለኝም።
ሰዓታችን እንትን እናደርገው ነው ወደ ሌላ ልሂድ፣ ወደ ትግራይ ክልል ኒት የሚቀጥለው ምክንያቱም ይሄ አሁን ዛሬ ተወሰነ የተባሉን ተመልክተ የሚቀጥለው ሳምንት ምን እንደሚሆን ስለማናውቅ በእንጥልጥል እናስቀምጠውና ምናልባት በመቋጫም ባይኖረው እንደ አይነት ነገሮች የሚቀጥለው ሳምንት ልናወራበት እንችላለን። እዚህ ጉራጌውን ክልል አካባቢ ወደ ትግራይ እንሂድ። ዶክተር ደብረጽዮን ከኢትዮጵያ ሰብአዊ መብት ምርመራ የባለሙያዎች ኮሚሽን
ሰብአዊ መብት ምርመራ ባለሙያዎች ኮሚሽን የዚህ የተመዱ ኮሚሽን
አዎ የእሱ ከእሱ ጋር ውይይት በዙም ነው ውይይት ያደረጉ የተባለው የአውሮፓ ህብረት ከኢትዮጵያ ጋር ያለውን ሁኔታ ለማስቀጠል በሁለቱ መሀል ያለውን ለማስቀጠል አስፈላጊው ቅድመ ሁኔታዎች መሳካት አለባቸው። አቅርቦቱ መቅረብ መቀጠል አለበት። የቴሌፎን የመብራት እና የባንክ አገልግሎት መጀመር አለበት። ለተጠያቂ የሆኑ ሰዎች ለፍርድ ለተጠያቂ መሆን አለባቸው የኤርትራ ሰራዊት ከኢትዮጵያ ተሰለቆ መውጣት አለበት የሚል የራሱን ሁኔታ አድርጎ ከኢትዮጵያ ጋር እንትን እንደማይስማማ አብሮ ሊሰራ ያሰበበትን ነገር እንትን እንደማይቀጥልበት የሚያስቀጥል ደረጃ ላይ እንዳልሆነ ተገልጿል። የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ በበኩላቸው ደግሞ ያስቀመጡት የራሱን ይቻለ ሌላ አዲስ ነገር እንደውም አዲስ ነገር ሳይሆን በተዘዋዋሪ ቋንቋ አማርኛው መደመኛ ለሚያዳምጥ ሰው ለሚያዳምጣቸው ሰው እንደውም ትልቅ ቅድመ ሁኔታን ያስቀመጡ ይመስለኛል። እነሱን አጠራ አድርገን ያለን 8 ደቂቃ 7 ደቂቃ ነው ስለያለች።
እሺ ያው እንግዲህ እንዴ ስፋሱን ያህል ማውራት አንችልም። ዶክተር ደብረጽዮን ከመግለጫ በብዙ ነገር ላይ ነው ያነሱት። ዝም ብለን ከኢትዮጵያ የሰብአዊ መብት የባለሙያዎች ጋር ያነሱት ነገር አለ። እንግዲህ ለዚህ ኮሚሽን የተናገሩት ነገር አለ እና ምንድን ነው አንደኛ ኮሚሽኑ ምርመራ ሲያደርግ ቦታው ላይ እየተገኘ ሀይቱ ላይ የሰብአዊ መብት ተፈጸመ የተባለበት ቦታ ጋር በመገኘት በሪሞት መሆን የሌለበት መሆኑን እና ከዚህ በፊት ከኢትዮጵያ ሰብአዊ መብት ኮሚሽን ጋር በመሆኑ የተሰራው የመንግስትም ጫና የነበረበት ስለሆነ ተቀባይነት ሊኖረው የማይችል መሆኑን እነዚህን ነገሮች አጽንኦት ሰጥተው ተናግረዋል። ጥሩ መግባባት ላይ የተመሰረተ እንደነበረ ነው እንግዲህ የሰማነው። ስለዚህ ትገምታለህ ተቀባይነት ይኖረዋል፣ በዚህ መንገድ ሊሄድ ይችላል፣ ሊያስገድድ የሚችልበት እድል አለው፣ መንግስትን ጫና ሊያሳድር የሚችልበት። እንግዲህ ይሄ ጫና የሚባለው ነገር ረጅም ጊዜ የሚወስድ ስለሆነ ሊያጓትተው ቢችልም፣ ዞሮ ዞሮ ግን መንግስት በዚህ እነሱ ደብረጽዮን በነገሩ መሰረት ለመሄድ የሚገደድበት ሁኔታ ሊፈጠር ይችላል ብለን እንገምታለን። እንግዲህ ወደ እርቅ የሚወስደን ተጠያቂነት እንዲሰፍን የሚያደርገው በእውነት ገለልተኛ የሆነና አንደኛው ወገን በገለልተኝነቱ ላይ ጥያቄ የማያነሳበት ምርመራ ሲደረግ ስለሆነ ለዘላቂ ሰላም አስፈላጊ ስለሆነ እንደው ትንሽ ጥሩ ነገር ይኖር ይሆን እንላለን። ግን ረጅም ጊዜ የሚወስድ መሆኑ ይሰማኛል። እንግዲህ ሌላ የአውሮፓ ህብረት አንተም ጠቅሰዋል ያነሳቸው ነገሮች አሉ፣ በጣም ወሳኝ ናቸው። የኤርትራ ወታደሮች መውጣት አለባቸው ነው ያሉት። እንግዲህ የኤርትራ ወታደሮች የት ጋር ነው ያሉት የሚለው አወዛጋቢ፣ ከዚህ በፊትም የድንበር ጥያቄ የነበረባቸው ቦታዎች ላይ አሉ። በሌላ በኩል ምዕራብ ትግራይ የሚባለው አካባቢ አሉ፣ መውጣት አለባቸው የሚል አቋም ነው የያዘው። ኦፍኮርስ አንድ የውጭ ኃይል የፌዴራል መንግስቱ ውጡ ብሏል ነው ሲባል የሰማነው፣ ስለመኖራቸውም እየተናገረ ስላልሆነ የትግራይ ህዝብ ደግሞ መኖራቸውን ስለማይፈቅድ እንደ ወራሪ ስለሆነ የሚቆጠሩት፣ በአንድ ሀገር ውስጥ ከመንግስትና ከህዝብ ፍቃድ ውጪ ገብተህ መስፈር ዓለም አቀፍ ህግን የሚጻረር ስለሆነ ተገቢ ጥያቄ ነው። የሰብአዊ እርዳታ ተደራሽነት እንግዲህ ዶክተር ደብረጽዮንም በሰጡት ማብራሪያ ላይ ለህዝቡ ጥሩ ፕሮግረስ እያሳየ መሆኑን፣ ነዳጅም መሻሻል እያሳየ መሆኑን ተናግረዋል። የአውሮፓ ህብረትም ይሄንኑ ነገር ቀጥሎበታል። ስለዚህ የትግራይ ህዝብ በረሃብ የመሞት በመድኃኒት እጥረት በበሽታ ያለ መሞት ሁኔታን የሚፈጥር ግፊት ሊፈጥር ይችላል። የመሰረታዊ አገልግሎቶች መመለስ ነው እንግዲህ ሌላ መሰረታዊ ነገር። ይሄ ነገር ባለፈውም ሳምንት አንስተነዋል። ለድርድር ቀርብ ነገር አይደለም። እሰጣለሁ አልሰጥም የምትል ነገር አይደለም። ይሄንን እንድሰጥህ ይሄንን አድርግ ብለህ ካስገደድክበት መብትን እንደ የጦር መሳሪያ ወይም እንደ ፖለቲካ መሳሪያ ተጠቀምክ ማለት ነው የሚሆነው። ይሄ በራሱ ከህግም አኳያ ከሞራልም አኳያ ተገቢ ያልሆነ ነገር ስለሆነ ለድርድር የሚቀርብ አይደለም። ግን መንግስት እንደ ቅድመ ሁኔታ አልወስዳቸውም ቢልም አንተ ቅድም እንዳልከው የመለስ አለማነጋገር ግን በድርድርና በምክክርና በውይይት ይካሄዳል የሚሉ ከሆነ በተዘዋዋሪ መንገድ ቅድመ ሁኔታ አድርገው ያስቀምጥ ይመስላል። እና መንግስት ያለ ቅድመ ሁኔታ የሚለው ነገር አንደኛ
እነዚህ ነገሮች
ለማለት ሁለት ቅድመ ሁኔታ ብሎ ያስቀመጣቸው ነገሮች ለድርድርና ቅድመ ሁኔታው ነው ሊቀርቡ የማይችሉ የመብት ጉዳዮች ናቸው።
የመብት ጉዳዩን እኮ አሁን የኢትዮጵያ መንግስት በመንግስት በኩል ያለው ሁኔታና በዛ አካባቢ የሚወሩት ወሬዎች እኮ ቅድመ ሁኔታ አይደለም መሆን አለበት ነው የሚለው። በሌላ መልኩ ሌላ ደግሞ ምንድነው እነዚህን ሁኔታዎች ባንክ ለመክፈት መጀመሪያ እንዴት ባንኩ እንደሚከፈት ቁጭ ብለን ጠረጴዛ ላይ መነጋገር አለብን ያለው በግልጽ ቋንቋ አቶ መለሰ ተናገረው እሱ ነው ያለው በደንበኛ ተከትሎ ከሆነ ያ ማለት እንነጋገራለን ከዛ በኋላ ባንኩን እንከፍታለን ወይ ቴሌፎኑን እንከጥላለን እናስጀምራለንና እሱን ይቻላል ራሱን ይቻላል። ሰዓታችን የለችን አንድ ደቂቃ ፕሮባብሊ ትኖራናለች መሰለኝ አንድ ደቂቃ ውስጥ ምንም ማለት አልችልም ግን የህዳሴ ግድብ ሶስተኛው ሙሌት ተካሂዷል ተብሎ ትላንትና ተነግሮናል ግን ከሁለት ሳምንት በፊት አንድ ሰው እዚህ መጥቶ ልል ሲሉ ሰምቻቸዋለሁና በመጀመሪያ ተናግሯቸው ነበር ለልበሉ ተብሎ መግለጫ ሰጥቷቸው ነበር የሚለው ነገር ግን የግድቡ ማንኛውም ኢትዮጵያዊ ማገዝ አለበት ግን ስታግዙ መጠየቅ ያለባችኋል መጠይቆት ምንድነው አንደኛ ነገር ከ16 ተርባይን ወደ 13 ለምን ወረደ ከ375 ሜጋዋት ወደ 270 ሜጋዋት ለምን ወረደ እነዚህ አንድ ናቸው የግድቡ ቁመት ወደ ላይ ለምን ቀነሰ እየቀነሰ ያለበት ለምንድነው ይሄ ብዙ ነገሮችን አሁን ሲታዩ የግብጾችን ሂደት የግብጾችን ፍላጎት የሚያሟላ አይመስልም ወይ ብላችሁ መጠየቅ አለባችሁ ዝም ብሎ መደሰትና መወረቅ አይዋጣም አንድ ሁለተኛ መንግስት ያንን ነገር ለፖለቲካ ፍጆታ እየተጠቀመበት ነው ይሄ የኔ አስተያየት ነው የምትለው ነገር ካለ በዚህ ለጨረስበት ጨምርበትና
ትልቁ ነገር የሚጠየቅ ነገር አለ እንዴ በውስጥ ድርድር ተደርጓል እንዴ እስክትል ድረስ ነው ቴክኒካሊ ባለሙያዎች አጥንተው ይሄን ሀል ያመነጫል ካሉ በኋላ 1000 ምናምን ሜጋዋት እኮ መቀነስ ማለት
1500
በፊት ተከዘና ጣና በለስ እኮ የተሰራ ጊዜ እንቡር ብለን የኢትዮጵያ ኃይል አመነጨች እኮ ያለው ሁለቱ አንድ ላይ ሆኖ 1000 ይሞላሉ እንዳይሞሉ ነው
አንደኛው አራት በጣም ትልቅ
1000 ማመንጨት ማለት
1500
እስከ 2001 ድረስ በጠቅላላ የነበራት ኃይል 2000 ሜጋዋት ነበር እስከ 2001 ዓመተ ምህረት ያላትን ግማሽ ያለው በአንድ ጊዜ ያጣ ነው ለምን ነው ቴክኒካሊ እንደሚቻል ተረጋግጦ ምንም ማብራሪያ ሳይሰጠን ለምን ቆመ ነው ማናቆ ሌላ ስምምነት ተደርጓል ወይ ነው ከማን ጋር ነው የተደረገው ይሄ ስምምነት ለምን ጉዳይ ነው ይሄ ነው ጥያቄው
እሺ
እና ይሄንን መጠየቅ ደግ ነው
እሺ በጣም እናመሰግናለን አድማጮች ስላዳመጣችሁን እያመሰግን በዚሁ እንላያለን በሚከተለው ሳምንት ሰፋ አርገን ስለግደውም እና ልናወራ እንችላለን እስከዛው ደህና ሁኑ
ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ